ጤና ባለሙያዎች የሰው ልጅ ማንነት ከዜሮ እስከ 5 አመት ባለው የእድሜ ክልል ውስጥ ይቀረጻል ይላሉ። ኢትዮጵያውያን ህጻናቶችን ማንነት መልካም ስብዕና እንዲኖረው እንዲሁም ደግሞ ሀገር በቀል በሆነ እሴትና ወግ እንዲታነጽ ለማድረግ በተለያዩ ቦታዎች ትምህርት ቤቶችን በመስጠት ላይ የሚገኙ አንዲት ሴት እናስተዋውቃችኋለን። በሌላ በኩል ደግሞ ውቢቷን ድሬዳዋ ከተማ ይበልጥ በማስዋብ ላይ የተሰማሩ ሌላ ሴት እንግዳም ይኖሩናል። ቴክኖሎጂና ሌሎች ጥንቅሮችንም በምሽቱ ይዘናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የጳጉሜ 3 ሐሙስ ምሽት የጋቢና ቤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ካውንስል ጀምሮ መደመጡን መታየቱን ይቀጥላል። ቀጣዩ 30 ደቂቃ አብሬያችሁ የማመሸው ኤደን ገረሙ ነኝ። ኤልያስ አስማረም የድምጽና ምስል ምህንድስናውን እየከወነ አብሮን ያመሻል። ሌሎች ስቱዲዮ ባለሙያዎችም አሉ፣ ዲጂታል ባለሙያዎችም እንዲሁም ደግሞ ዘጋቢዎች ጋር በመሆን ዝግጅታችን የተዋበ እንዲሆን እናንተም ደግሞ አብራችሁን ስቆዩ ዘንድ በአክብሮት እንጋብዛችኋለን። እየሰራን እንቆያለን ማለት ነው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። ለምሽቱ ቀዳሚ ያደረግነው ጥንቅር ከትምህርት ጋር የተያያዘ ነው። በዓለም ላይ ህፃናት ልጆች ላይ በተደረጉ ጥናቶች እንደሚያሳዩት ህፃናት ከዜሮ እስከ 5 አመት ባለው እድሜያቸው ስብዕናቸው እና ማንነታቸው እንደሚገነባ ያሳያሉ። በተለይም ደግሞ ለህፃናት ማንነትና እድገት መገንባት መሰረት የሚጥሉት ቤተሰብ፣ ማህበረሰብና አካባቢ እንዲሁም ደግሞ ትምህርት ቤቶች ከፍተኛ የሆነ ሚናን ይጫወታሉ። ይሁን እንጂ ኢትዮጵያ ውስጥ ከ40 በመቶ በላይ የሚሆኑ ህፃናት የቅድመ መዋለ ህፃናት ትምህርትን አያገኙም። ይህንን ችግር ለመቅረፍና በተለይም ደግሞ ህፃናቱ ሀገር በቀል በሆኑ የውቀት ሂደት ውስጥ እንዲያልፉ ለማድረግ እየጣሩ የሚገኙት በደቡብ ካሊፎርኒያ ማሳቹሴትስ ግሎባል ዲፓርትመንት ዋና ስራ አስኪያጅና የኢትዮጵያ የቅድመ ደረጃ ትምህርት ቤት ተቋም መስራችና ሊቀመንበር የሆኑትን እንዲሁም ስራ አስኪያጅ የሆኑትን ዶክተር ሐዋኒ ንጉሴ ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። ሰሩ የተለያዩ ጥናቶች ህፃናት ከዜሮ እስከ 5 አመት ባለው የእድሜ ክልል ውስጥ ዓለምን የሚያዩበት ማንነታቸው እንደሚቀረጽ ያሳያሉ። በዚህ የቅድመ ስነ ልቦና ምስረታ ሂደት ላይ ቤተሰብና አካባቢ በተለይም ደግሞ ልጆች የሚውሉባቸው ትምህርት ቤቶች ትልቅ ሚና አላቸው። ይሁን እንጂ ኢትዮጵያ ውስጥ በዚህ የእድሜ ክልል ውስጥ የሚገኙ ህፃናት ተገቢውን ትኩረት እያገኙ አይደለም ይላሉ በደቡብ ካሊፎርኒያ የማሳቹሴትስ ግሎባል ዲፓርትመንት ዋና ስራ አስኪያጅና የኢትዮጵያ ቅድመ ደረጃ ትምህርት ቤት መስራች እንዲሁም ደግሞ ሊቀመንበር ዶክተር ሐዋኒ ንጉሴ።
ኤግዛክትሊ አክቹሊ ዛሬ 10 አመት ጥናቴን የዶክተር ጥናቴን ስሰራ ኢትዮጵያ ብዙ ትምህርት ቤቶች እየሄድኩ አይ ነበረ። ልዩ ልዩ ደረጃ ላይ ያሉ ማለትም ይሄ ፕራይቬት የምንለው ፓብሊክ የምንለው ወይም በበጎ አድራጎት የሚሰጡና እዛ ያለው ያየሁት በጣም ብዙ ክፍተት ነበረ። በተለይ ከድሃ የሚባለውን ቃል አልወድም፣ ግን እነዛ አካባቢ ያሉትን ልጆች የሚሰጡ ትምህርት ቤቶች በጣም ኮምፕሮማይዝድ ናቸው። ብዙ ነገሮች አልተሟላላቸውም እና ያኔ ነው የእውነት ለመናገር ይሄ ነገር ውስጥ የገባው። አንድ ቦታ በተለይ የሆኑ አንዳንድ ነገሮች አይቼ ይህን ነገር ወደፊት ማስተካከል አለብን እንዴት የሚለው ነገር ግን ኤደን በኋላ ነው የመጣው። አንዳንድ ነገሮች በስሜት በጣም ይይዙሻል፣ ከዛ ግን በትክክል ለመስራት እና የዛሬ 3 አመት ይህን ነገር ስናቋቁም ከተማ ውስጥ ያለው እና ገጠር ያለው በጣም ልዩነት አለ። የልጆች አያያዝ ጥናቱም የምታዩ እስካሁን ድረስ ኢትዮጵያ ውስጥ የሚደረጉትም ነገሮች ስታያቸው ከተማ ውስጥ ነው ብዙ ኮንሰንትሬሽን ወይም ትኩረት የተሰጠው። ወደ ገጠር ስትሄጂ ግን አንዳንድ ጊዜ ልጆች ይህም የተነገርኩት ነገር ነው፣ አንዳንድ ቦታ ጠብቆ ሁሉም ይባሉ አሉ። አስተማሪ አስተምሮ ሲመጣ አልፎ ሊያስተምራቸው ይችላል።
ዶክተር ሐዋኒ አሉ የሚሏቸውን መሰረታዊ ተግዳሮቶች ይዘረዝራሉ።
አንደኛው ክፍተት እውነት ለመናገር የትምህርት ጥራት። የትምህርት ጥራት ስንል ልጆች ፊት ለፊት የምናቀርበው ገበታች ላይ የምናቀርበው ሳይሆን አስተማሪዎች እንዴት ነው የምናስለጥነው፣ ልጆችን ደግሞ ትምህርት ቤት ንክሳት ስንል እንዲሁ ማጎር አይደለም። ይሄ ደግሞ ትችትም አይደለም። ብዙ ነገር እኛም እዚህ ውጭ ያለ ነው እዛ ውስጥም ስላልተሳተፍን ይህን ክፍተት አስፍተነዋል። ስለዚህ ይህን ራሴንም እየተቸው ነው። ግን ክፍተቶቹ አሁን አንድ ክላስሩም ውስጥ አንድ ክፍል ውስጥ 100 ተማሪ ለአንድ አስተማሪ የውነት ገጠር ውስጥ ስናየው ከ80 እስከ 100 ነው አንድ ክላስሩም ውስጥ የምንከተው። ይሄ እኛንም አንድ የመጀመሪያ ፕሮጀክታችንም ስንሰራ ያጋጠመን ነገር ነው። አንድ አስተማሪ 80 ተማሪ አንድ ክላስሩም ውስጥ ለማስተማር እውነት ከባድ ነው። እንኳን 80 በፊትም ብየዋለሁ 10 የአራት ዓመት ልጅ ማስተማር ስልት ያስፈልገዋል። ከ12 ሲገቡ እነዛ ልጆች በጣም ይወድቃሉ። በጣም አንደኛ ክፍል ይወድቃሉ፣ አራተኛ ክፍል ይወድቃሉ። ኮሌጅ የሚገቡት በአንድ 2% የምንጠብቃቸው ነው። እንግዲህ ታይሽ 80 ተማቶ ገብተው እዛ የሚሄዱት እሱ አንድ ትልቅ ክፍተት ነው። ሌላው ልጆች በተለይ ገጠር የሚኖሩ ልጆች አሁን የምናየው ነገር ብዙ ጫና አለባቸው። የኑሮ ጫና አለባቸው፣ የምግብ እጥረት ጫና አለባቸው፣ ሕክምና ለማግኘት ጫና አለባቸው። እናት አባት ደግሞ ወይም የስራ ማጣት ብዙ ጫና ወይም ስትረስ የምንለው ነገር አለ። እሱን አተኩረን እያየን አይደለም። ሌላው ልጆች እንዴት ነው የሚማሩት የሚባለውን ነገር በደንብ አልጠየቅንም። እንዴት ነው የሚማሩት ስልሽ ደግሞ እኛ በኢትዮጵያ ይዘት በኢትዮጵያ አመለካከት በኢትዮጵያ ባህልም በዩ በኢትዮጵያም ቋንቋ በዩ በምንም አይነት መንገድ in the context of Ethiopia አላጠናነውም ገና።
እነዚህን ተግዳሮቶች ለመቅረፍ በዋናነት ህፃናቶቹን ለይቶ ማስተማር፣ ሀገር በቀል ዕውቀትና ልጅነትን ማዕከል ያደረጉ የትምህርት ሁኔታዎችን ማመቻቸት ላይ ትኩረት በማድረግ ተቋማቸው ስራ መጀመሩንም ይናገራሉ።
አንድ ሴት አስቀምጠን በልጉቡ ሳይሆን እናንተም ይመስላችኋል እንደሚፈልጉት ሁሉ ማወቅ እነሱ መጀመሪያ እንፈልገዋለን አድርጎ በምን መንገድ የሚለውንም ከነሱ ጋር ተነጋግረን ሶ ይሄን በሙሉ አሁን ወደ ደፍርታ ወደ ሁለተኛው ፕሮጀክታችን ስንጀምር በዛ ነው እንግዲህ የመሰረት ነው። ሌላው ከዚህ እኩል ሆኖ ደግሞ የሚራመደው አገር በቀል የሚለው ነገር ትምህርት ቤት የሚማሩትን ብቻ ሳይሆን የምንሰራበትንም ነገሮች በሀገር በቀል ማሰብ እንዳለብን ነው። ሶ ከዛ ነው የተነሳ ነው መሰረቱ ይሄ እንግዲህ መርሃ ግብሩ። ወይም
የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት ለህፃናቱ የሚገነባቸው ትምህርት ቤቶች ከአጥራቸው ጀምሮ አካባቢውን የሚመስሉ እንዲሁም ደግሞ እድሜያቸውንና እሴታቸውን ያገናዘቡ መጫወቻዎችን የያዘና ህፃናቱ ወደ ትምህርት ገበታ ሲመጡ የሚመገቡት ምግብ የተሟላበት እንዲሆን እየተሰራ ነው ይላሉ ዶክተር ሀዋኒ። በዚህ መሰረትም ስለሚንቀሳቀሱት ፕሮጀክቶቻቸው እንዲህ ያስረዳሉ።
እኛ አካባቢ ማለትም ኢንቫይሮንመንት በኛም በድርጅታችን ኢንቫይሮንመንት ሶስተኛ አስተማሪ ነው ብለን እንላለን። ማለትም ልጅ አስተማሪ ነው፣ ከልጆች ብዙ እንማራለን። አስተማሪም ደግሞ አስተማሪ ነው፣ ከነርሱም እንማራለን። አካባቢ ደግሞ ትልቅ አስተማሪ ነው። እሱንም ማየት መቻል አለብን። ኢትዮጵያ እንዳለች ብዙ ነገር የምታስተምረን አገር ናት፣ ከባህል ከአካባቢ ከተፈጥሮ። እሱንም እንዴት ብለን ነው ትምህርት ውስጥ የምንከተው? እንዴት ብለን ነው ስድስተኛ ወላጅና ኮሚኒቲ መምበርስ አሁን ወላጆች አሉ አይደለም? ወላጅ ብዙ እውቀት አለው፣ በጣም ብዙ። መጀመሪያ የጀመርነው እኛም ራሳችንን እስቲ እንማር ብለን ባህር ዳር ውስጥ ሽንብጥ የምትባል ኤሌመንተሪ ወይም አንደኛ ደረጃ ትምህርት ቤት ውስጥ እስቲ እናጥናው፣ እኛም እንማር እንትነሱም እንመራመር ብለን መጀመሪያ ያደረግነው እዛ አካባቢ ያሉትን አስተማሪዎች፣ ወላጆች፣ ርዕሰ መምህራን፣ ከተማው የትምህርት አስተዳዳሪ ጋር ስብሰባ አደረግን። ሲመንከተው ይህም በሙሉ ክፍተቶች ማስተካከል መቻል አለብን። ግን መጀመሪያ ያልኩት ነው ልጅ በልጅነቱ ያን በሙሉ ጫና ካላነሳንለት የሚያስፈልገውን ነገር ምግብ፣ በጣም የምግብ እጥረት አለ። ከምናስበው በላይ የምግብ እጥረት አለ። ልጆች ሳይበሉ ነው ብዙ ጊዜ ትምህርት የሚሄዱት፣ ወይ በቀን አንድ ነው የሚባሉት። እንደዛ ተርቦ ያን በሙሉ ሀሳብ እያሰበ የእናቱን የአባቱን የአካባቢውን በል ተማር ማለት ትክክል አይደለም።
ዶክተር ሀዋኒ የቅድመ ደረጃ ትምህርት ቤት መምህራን ስልጠና ላይና እንዲሁም ደግሞ ለህፃናቱ ሊሰጥ ስለሚገባው የትምህርት አይነት ትኩረት ሊደረግበት ይገባል ይላሉ። አያይዘውም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅትም ትኩረቱን ከዜሮ እስከ 5 ዓመት እድሜ ላይ ብቻ በማድረጉ የተለያዩ ጥያቄዎች እንደሚደርሷቸው ይናገራሉ።
እያንዳንዱ አሁን የምንሰራው ትምህርት ቤት ደጃፉ ላይ ልጆች ጋርደን ይኖራቸዋል ወይም ፋርም ይኖራቸዋል እሱንም ያደረግነው እንደምታቂው እኛ ፉድ ኢንሴኩር አገር ነን ነው የምንባለው ምግብ እንደሌለን ግን ልጆችን ከሁለት እና ከሶስት ዓመት ጀምሮ ምግብ እንዴት መስራት ማብቀል እንደሚችሉ እያንዳንዱ ልዩ አይነት ዘሮች እያወቁ ካደጉ ሲያድጉ እነሱን ተመራማሪ አምራቾች ማንም ለማኞች አይሆኑም። ጥያቄ ቀርቦብናል። ማለትም እንደዚህ አይነት ኢንቫይሮንመንት ሰጣችኋቸው በኋላም ይሄዱበት የሚባለው ነገር ተነስቷል። ግን በጥናት የምናውቀው የመጀመሪያው 5 ዓመት ለሁሉ ጊዜ ለእድገታችን መሰረታዊ ነው። የመጀመሪያው 5 ዓመት ላይ ጥሩ ኮትኩተን ጥሩ ነገር አሳይተን ጥሩ ነገር መዝግበን ለልጆች ካሳለፍናቸው ይገባኛል ጥያቄ የማይሆን ኢንቫይሮንመንት ውስጥ ተገቡስ ነው። እኛ ደግሞ ምላሻችን ይሄን ነገር ከሰጠናቸው ቀጡን ከሰጠናቸው ማንንም ይነጥቃቸው የለም። ግን የምንገፋው ደግሞ የሚቀበለው ኢንቫይሮንመንት እየተለወጠም ይሄዳል ነበር።
የኢትዮጵያ ቀድመ ደረጃ ትምህርት ቤቶች ድርጅት በቀጣይ አመት ማብቂያ ላይ እየገነባቸው በሚገኙት ትምህርት ቤቶች ሙሉ ለሙሉ ስራ እንደሚጀምርና በቀጣይም ከዜሮ እስከ 5 አመት እድሜ የሚገኙ ህጻናት ቁጥር ከፍተኛ በሆነባቸው የሀገሪቱ ክፍሎች በሙሉ የመስፋፋት እቅድ እንዳለው የተቋሙ መስራችና ሊቀመንበር ዶክተር ሃዋኒ ንጉሴ አጋርተዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
የምናልፈው ወደ ቴክኖሎጂ መስተናዳችን ነው። ሀብታም ስዩም የትምህርት ደረጃን ለአያዝን ለማዘመን ያለመ አንድ ተቋም ጋር ያስተዋውቀናል።
ወላያ ቴክኖሎጂስ ከ6 አመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንተና አስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበተ ያብራራሉ።
እኔ አሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ ለዩኤስ ጋቨርንመንት ነው ኮንትራክት ያረኩን ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስርቼ ሰራ ነበር። ግን ከ6 አመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህርዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች ከ95% በላይ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው። እና አብዛኛው ካስተመሮቻችን ጋቨርንመንት ካስተመር አለን። የባንክ ፋይናንሻል እና ፕራይቬት ሴክተሮች አሉ።
በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ ያስራት ተቋም አስተውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢስኩል ይሰኛል። አቶ አንተነ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ።
ባለፉት 2-3 አመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነት ምክንያት ደግሞ ከ4000 ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል፣ ብዙ ሰው ህይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል፣ በቃ ዳታ። እና ከዚህ ተነስተን ነው ይሄንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግነው። በውስጡ ብዙ ነገሮች አሉት። አንደኛው student information management system አለ። ሌላው learning management system አለ። digital library system አለ። library system አለ። HR, payroll, finance እና completely schooling የአንድ ስኩል automate የሚያደርግ system ነው። even የጠፉት መጽሐፎች እንደገና ለማተም millions dollar ነው cost የሚያደርገው። እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና print ማድረግ አያስፈልግም። የተማሪዎችን ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ያው ከቤቱንም ልሰራ ትችላለህ፣ ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው። እና ይህን ሁሉ ለርኒንግ ማኔጅመንት አውቶሜት የሚያደርግ ሲስተም ነው።
የተለያዩ ኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልን አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ አለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል።
ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔት እና የኔትወርክ ተዳርሰዋል። ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ሰው ለተዳረሱት እናደርግና አንዳንድ ካምፓኒዎችም ጋር እየተነጋገርን ነው። እንደ ስታር ሊንክ ምናምን ያሉት እና በሳተላይት እንዲደርሳቸው አለ አይደል? አሁን የኢንተርኔቱ ችግር የአቅም ችግር ብቻ አይደለም፣ ያው የቴሌ አለመዳረስ በየቦታው ነው። እነሱን ደግሞ በሳተላይት ምናዳርስበት መንገድ እየተነጋገርን ነው። እሱ ብቻ አይደለም፣ የተለያዩ ትምህርት ቤቶች ኮምፒውተር አቅርቦት የላቸውም፣ በትክክል ኔትወርክ የተሰራ የላቸውም፣ ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ 12ኛ ክፍል አንድ ላይ ነው የሚፈተነው፣ አንድ አይነት ፈተና ነው የሚፈተነው በኢትዮጵያ። እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባልኛ ሲስተም ቻሌንጂንግ ነው። እየሰራን ነው ከተለያየ ድርጅቶች ጋር። በጣም የሚገርም ግን አሁን ለምሳሌ ዩኤስኤድም ሆነ ምናምን ይጠይቁናል፣ ይህን ሲስተም ጠይቀውናል። እና አዌርነስም ነው አቶ ሀብታሙ፣ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለ እንደዚህ አዳርሱልን ኢንተርኔት አስገቡልን ምናምን ብትላቸው እነሱም ዊሊንግ ናቸው ለማድረግ። ያው እና አዌርነሱ መፍጠር ነው።
ወላያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንተነህ ለማሳያነት እየተሳተፉ ያሉባቸውን ስራዎች አጋርተዋል።
ልክ ነህ። የተለያየ ፕሮዳክቶች አሉ። አንዱ ያው ኢስኩል ነው። ሌላው ኢዲኤምኤስ የሚባላል፣ ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት ማአት ዶክመንት አለው። ማን ከማን ጋር ምን እንደደረሰ ያደረግም እሱ አንድ ፕሮዳክት አለን፣ ዲጂታይዝ የሚያደረግ ፕሮዳክት አለን። ጀርመኖች ጋር ሆነ ነው ኮላቦሬት እያደረግን እየሰራ ነው ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢሰርቪስ አለ። ሌላው ኢስማርት ዋተር የሚል አለን። ስማርት ዋተር ላይ ኦሮሚያም ፕሬዘንት አድርገናል። አገራችን የውሃ እጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይሄ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቭን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንግ ውሃ ማጥፋት ትችላለህ፣ ዝም ብለህ ሸት ኦፍ ማድረግ ትችላለህ። እና አይባክንም። ሌሎችም ፕሮዳክቶች አሉን አሁን በቅርብ ላውንች የምናደርጋቸው።
ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገበሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነህ አክለው ነግረውናል።
የጋቢና ጉዟችን ይቀጥላል። በመቀጠል ደግሞ የምናመራው ወደ ድሬዳዋ ነው። ወይዘሮ ሀይመት አብርሃም ድሬዳዋ ከተማን ይበልጥ ለማስዋብ እየተንቀሳቀስ ነው ይለናል አዲስ ቸኮል።
ሀይመት አብርሃም እባላለሁ። ያው እዚህ ከተማ እንግዲህ ነዋሪ ነኝ። የሁለት ልጆች እናት ነኝ። የሁለት ወንዶች ልጆች እናት ነኝ። ቀደም ሲል መምህር የነበርኩት፣ ከዛም የግንባታ ሰራተኛ ነበርኩኝ። ኮንስትራክሽን ላይ ትንሽ ጊዜ ሰርቻለሁ በዚህ በዙሪያው አካባቢው። በቀጣይ ደግሞ ከዛ የዳቦ ቤት ደግሞ ሰራተኛ ሆኜ ነበር፣ ዳቦ ቤት ከፍቼ። አሁን ደግሞ ሙሉ በሙሉ ወደ ግብርናው ዞሬ የግብርና ሰራተኛ ሆኛለሁ። እዚህ ቦታ ላይ ነው ስራዬ አሁን። እዚህ ቦታ ላይ ቀደም ሲል እኔ ለዳቦ ዱቄት ግዢ በዚህ ጋር ስመላለስ እቺን ቦታ ሳያት ቆሻሻ እየተደፋበት ቆሻሻ የተጠራቀመ ላዩ ላይ እንኳን አጠገቡ ለመቆም እንዳሁኑ እንደዚህ አይደለም፣ ለማለፍ እንኳን አፍንጫ ተይዞ ነበር የሚታለፈው። በዛ ሁኔታ ላይ በነበረበት ጊዜ ደግሞ ቀደም ሲል ፍላጎቱ ነበረኝ እዚህ ነገር ትምህርትም የመጀመሪያ ዲግሪ የተማርኩት አለማ ዩኒቨርሲቲ ግብርና ዩኒቨርሲቲም ስለሆነ እዛ ብዙ የተለያዩ አዝረት እንደዚህ አይነት አረንጓዴ ነገሮች ስላሉ ከዛ ባየሁትም ነገር በጣም ደስተኛ፣ በተፈጥሮም ደግሞ ደስተኛ ነኝ በዚህ በአረንጓዴ ተክሎች ምክንያት ማለት ነው። ለዛ ለምን ይሄን ቦታ ጠይቄ አላለማውም በሚል ጠየቅኩኝና አስፈቅጄ ከጽዳትና ውበት ከመሬት ልማት ድጋፍ አገኘው። ከዛ በኋላ የዛሬ ኦልሞስት 4 አመት አካባቢ የልማቱን ነገር ጀመርኩ።
ይህንን የአትክልት ስፍራ የማዘጋጀቱ ሂደት ብዙ ወጪና ጊዜን የሚጠይቅ ነው።
ምናምን ካሬው ያክል መጀመሪያ እሱን ለማስተካከል ብቻ መሬቱን ለማስተካከልና ለመደልደል ብቻ ቆሻሻውን ካነሳን በኋላ የሙሌት አፈር የሚባል ገዝተን ማለት ነው ሴሌክት የሚባል አፈር መሬቱን ለመደልደል ገዝተን ሞላን መጀመሪያ። ከዛ በኋላ ደግሞ እርሻ ማብቀል የሚችል ደረቁ መሬት ባዶ ከሆነ በኋላ ደግሞ ቆሻሻው ተነስቶ ደረቁ መሬት ስለማያመርት እንደገና ደግሞ እሱን ደግሞ ለማስተካከልና ወደ ላዩ ላይ ዘር እንዲያበቅል ወይም ችግኞችን ማፍራት እንዲችል የገበሬ አፈር ከሌላ አካባቢ በሲኖ ትራክ ተገዝቶ ደግሞ እንደገና በተጨማሪ እሱን ተሞልቶ ነው ስራው የተጀመረው። ይሄ ሁሉ ወጪ ግን በግሌ ነው። በዛን ጊዜ ዳቦ ቤቱ ጥሩ ስራ ይሰራ ስለነበረ የዳቦ ቤቱን ገቢ በጠቅላላ እዚህ ላይ ያዋልኩኝ ነው።
የውሃ
ወጪ ውሃ መስመሩ ኮብልስቶን ስለሆነ መስመራችን ሙሉ ውሃ ለማስገባት ብቻ 16000 ብር ነው የፈጀው። ውሃው ከገባ በኋላ ቢርካው እንደምታዩ ቢርካ አሰርቼ ውሃ በማይኖር ቀን በቢርካ አጠቀማለሁ። ከዛ ውጪ በጎማ ያሳለፈን ነው እስከታች ድረስ እናጠጣው። ይሄ ሁሉ ወጪ ነው። በቃ በጣም ብዙ ወጪ በግሌን የሸፈንኩት።
አሁን ሃይሚ ፓርክ እየተባለ የሚጠራው ይሄ ስፍራ በውስጡ ልዩ ልዩ ዛፎችን እንዲሁም አትክልትና ፍራፍሬዎችን እንደያዘ ልጇ ናታ እንደምሴ ይናገራል።
እንግዲህ ከዚህ በታች እንዳለ ምናያቸው የጓራ አትክልቶች ናቸው። ለምሳሌነት ለመጥቀስ እዚህ ጋር ምናየው የፓፓያ ዛፍ ነው። እዚህ ጋር ምናያት እዛ ጋር ደግሞ የማንጎ ዛፍ አለ። እዚህ ጋር ደግሞ እንደምናየው ይሄ ዘይቱና ነው።
እዚያ ቦታ ላይ ያለው መለስተኛ ፓርክ ካለው ኢኮኖሚያዊ ጠቀሜታ ይልቅ አካባቢው ቀድሞ ከነበረ ቆሻሻ ገጽታው ተቀይሮ ከከዚራ ወደ ደቻቱ በአቋራጭ ለሚሄዱ የፈጠረው ልዩ ድባብ ጉልህ እንደሆነ አካባቢውን የሚያውቁት ይናገራሉ።
እሺ አመስግናለሁ። ከዚህ በፊት በዚህ ጋር ተራለት ነበር። እኔ ተማሪ በነበርኩበት ወቅት እንደዚህ አልነበረም እና በጣም ተሻሻ እጅግ መስተላ አፍንጫን ይዘመታልበት መንገድ ሆነ። እኔ ግን ያስተምራል ደን ከተወሰነ ጊዜ በኋላ ደግሞ እንደዚህ ተለውጦ ወፋሻው ወደ ባርም ውስጥ ተቀየረው። እንደዚህ አምሮ በጻይ እኔ ጎነስ በጣም ደስ ይላል። እንደውም አይሚ ጠይቅ እንደውም በሷ አማካኝነት ይሄ ነገር ለተደወተ ነው።
ይህ ፓርክ ግን ለሰዎች ምቹ መናፈሻ ለመሆን ብቻውን ብቁ አይደለም። ምክንያቱ ደግሞ ከጎርፍ መከላከያ ግድቡ በታች ያለው የፓርኩ አጎራባች ቦታ የቆሻሻ መጣያነቱ ስለቀጠለና መጥፎ ጠረኑም ፓርኩ ድረስ ለሚደርስ ነበር። ሃይመን ይሄንን ቦታ ለማልማት ተነሳች።
የመጀመሪያው 300 ካሬ ድፍን 4 አመት ሆኖታል። ግን ከዚህ በታች ደግሞ ቀድሞ ያየው ቦታ ደግሞ ምንድነው ሽታ እዛ ሰዎች ሰገራ ስለሚጸዳዱ በአካባቢው ላይ ጤነኞችም ጤና የላቸውም ሰዎች ያው ልጆችም እዛ አካባቢ ቆሻሻ መድፊያም ስለሆነ ስለሚጸዳዱ ሽታው ወደዚህ ስለሚመጣ ምንም አይነት እንቅስቃሴ ብታደርግም ሽታው አያስቀምጥም ነበር። ስለዚህ ለኮቪድ ዝግ በነበረበት ጊዜ ይሄን ቦታ መልማት ላይ ስለነበረ በዛ ጊዜ በቀደም እንዳየው ዶዘር ክፍያ ከፍዬ ነው ወደ 40 አመት የተጣለ ቆሻሻ ያስነሳሁት። እዛን ጊዜ አቅም ስለነበረ አጸድቼ የተወሰነችዋን አረንጓዴ ያደረኩኝ ችግኝ ከጽዳትና ውበት ከአካባቢ ጥበቃ ከተለያዩ ከተማው ላይ ካሉ ችግኝን ከሚያፈሉ ኦርጋናይዜሽኖች ድም ካዲስ አበባ በግዢ ያመጣው እነኛን ነገሮች እየተከልኩኝ አካባቢው እንዲቀየር ሙሉ በሙሉ አድርጌያለሁ። ኦልሞስት አሁን ከታች ያለው ወደ 1000 ሆኗል። ከዚህ በልጣፍ ስፋቱ ወደ 1000 ካሬ ሜትር ይሆናል። ከታች ያለው ብቻ ችግኝ የተተከለበት አፈሩ ከጎርፍ የተጠበቀ ሪዘርቭ ሆነ። ያው በእኔ አቅም ይሄን ያክል ከተሰራ ተጨማሪ ድጋፍ ቢኖረው ደግሞ ከዚህ በላይ ይሰራል ብዬ አስባለሁ።
ሆኖም ይህ ከጎርፍ መከላከያ ግድቡ በታች ያለ 1000 ካሬ ሜትር ቦታ ለጎርፍ ተጋላጭ በመሆኑ ተደጋጋሚ ጥፋት የደረሰበት ሲሆን ዛሬ ረቡዕ ዕለት በስፍራው ተገኝተን እንደታዘብነው ከሁለት ቀን በፊት ድሬዳዋ ላይ ጥሎ የነበረው ከባድ ዝናብ ያስከተለው ጎርፍ 260 ችግኞችን ወስዶባታል። ከድሬዳዋ አስተዳደር በጠየቀችው የድጋፍ ጥያቄ መሰረትም በግሬደር የጎርፍ መከላከያ ቁፋሮ እየተሰራላት ይገኛል። ሆኖም በዘላቂነት የኛው የፓርኩ ክፍል ጎርፍን መቋቋም የሚችሉ ትላልቅ ዛፎች የሚተከሉበትና በበጋ ደግሞ ልዩ ልዩ አትክልት ውጤቶች የሚለሙበት እንዲሆን ነው የሃይመን ምኞት። ሃይመን ስለ ፓርኩ አቀጣይታም ያላት ምኞት ጠይቃናት ነበር።
አሁን እዚህ ምንድነው መፈልገው እንደነገርኩ ቀደም ሲል ራሱን እንዲችል ለማድረግ ፍላጎት አለኝ። እቅዴ ነው ረጅም ጊዜ በቦታው ላይ አሁን ለምሳሌ በውሃ የሚጫወቱ ልጆች አሉ። ግድብ ነገር ተሰርቶ ለልጆች መጫወቻ አንድ ሸርተቴ ጅዋጅዌ አንዳንድ ሩቅ ቦታ ላይ ያሉ የመዝናኛ የልጆች መዝናኛ ነገሮችን ቀለል ባለ መልኩ ቅርብ አድርጌ ገቢ ማግኛ ማድረግ አካባቢው ራሱን እንዲችል ማድረግ። ሁለተኛ ነገር ደግሞ ሻይ ቡና ብሉኬት ማምረት። ለምሳሌ ብሉኬት ማሽኑን ገዝቻለሁ ኦልሬዲ። ማሽኑን ተክሎ ደግሞ ብሉኬቱን ማምረት ለአስፋልት ቅርብ ነው ለገበያ። ሁለተኛ ደግሞ አሸሮ ደግሞ ለውሃው ቅርብ ነው ለኔ ለሥራ ቅርብ ነው። ሻይ ቡና ደግሞ የሚመጡትም ሰዎች እየጠየቁ ስለሆነ በዚህ መልክ እነኚህን ቀለል ቀለል ያሉ ነገሮች በመጠነኛ መነሻ ካፒታል ተደርጎ ብጀምር ከፍተኛ ጥቅም ይኖረዋል ብዬ አስባለሁ። ለዛም በአሁን ሰዓት ምንም አይነት ገቢ የሌለኝና ከሁሉም ስራዎች ባዶ ሆኖ ቆመ እንትን ስለሆነ ያለው የተለያዩ ድርጅቶችን በድጋፍ እየጠየቁኝ ያለው።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ከ ኬንያ አቮካዶ ለቻይና ገበያ ልታቀርብ ነው ይሉናል በኬንያ የሚገኙት የአሜሪካ ድምጽ ዘጋቢዎች። እንግዲህ ወልዴ ይቀጥላል።
ኬንያውያኑ አረንጓዴ ወርቅ ብለው የሚጠሩት አቮካዶ ለትኩሱ እንዲያስገቡ ቻይና ፈቃድ ሰጥታለች። በአለም በሚገኙ ብዙ አካባቢዎች ሞቅ ያለ የዳቦ ቁራጭ ላይ ደፍተጥ ተደርጎ የሚበላው አቮካዶ ከፍተኛ ጠቃሚ ንጥረ ነገሮችን የያዘና ተፈላጊነቱም እየጨመረ የመጣ ፍሬ ነው። የቻይና ሰዎች ከኬንያ የሚገባውን አቮካዶ እንደበፊቱ በማቀዝቀዣ የደረቀውን ሳይሆን ትኩሱን ማግኘት ይችላሉ። ኬት ባርትሌት ከጆሃንስበርግ እንደዘገበችው በኬንያ ያሉ አምራቾች ይህ መልካም ዜና ቢሆንም የኢኮኖሚ ባለሙያዎች ግን የንግድ ሚዛኑ ወደ አንድ ያጋደለ መሆኑ የሚቀጥል ጉዳይ ነው ይላሉ። የኬንያ አቮካዶ አምራቾች ለቪኦኤ እንደተናገሩት በአለም ከፍተኛ የህዝብ ብዛት ወዳላት ሀገር ምርታቸው መላክ በመቻላቸው ደስተኞች ናቸው። አረንጓዴ ወርቅ ብለው የሚጠሩት ፍሬም ስሙን የሚመጥን ምርት እንደሚሆን ተስፋቸውን አጋርተዋል። ኬንያ ለረጅም ጊዜ ትኩስ አቮካዶ ምርት ለቻይና ማቅረብ ብትሻም ቻይና ግን ስትፈቅድ የቆየችው በማቀዝቀዣ ያደረቀውን ብቻ ነው። ይህም ከፍራፍሬ ጋር የማይጠፉ በራሪ ነፍሳት አብረው ወደ ሀገሯ እንዳይገቡ በመስጋት ነው። በዚህ ወር ግን አምራቾች የሚጠበቅባቸውን ከፍተኛ የጥራት ደረጃ በማሟላታቸው የተጣለው እገዳ ተነስቷል። ካኩዚ የተሰኘው የኬንያ ግብርና ኩባንያ አስተዳዳሪ የሆኑት ክሪስ ፍላወርስ እንደሚሉት አውሮፓና መካከለኛው ምስራቅ ዋናዎቹ ገበያዎች ሲሆኑ አሁን ደግሞ ለአዲሱ የቻይና ገበያ ትልቅ ተስፋ ሰንቀዋል።
ከቻይና በኩል የሚመጣው ገበያ እጅግ አስፈላጊ ነው። ለጊዜው ከአውሮፓ ገበያ ጋር ሲነጻጸር እጅግም ነው፣ ግን ወደፊት ትልቅ አቅም አለው። የተጠቃሚዎችን ፍላጎት ቻይና ውስጥ እንዲጨምር ካደረግን እንደ አውሮፓው ገበያ ልናሳድገው እንችላለን።
የካኩዚን ሽርክና የአንበሳውን ድርሻ የሚይዘው የእንግሊዙ ካሚሊያ በካኩዚ አቮካዶ ማሳ ዘበኞች በሰራተኞች ላይ ፈጽመዋል የተባለውን በደል ለመካስ በሚሊዮን የሚቆጠር ዶላር ከፍሏል። ያንን ተከትሎም አንዳንድ የእንግሊዝ የሸቀጥ ሱቆች ግንኙነታቸውን አቋርጠዋል። ያም ሆኖ ግን ትኩስ አቮካዶ ለቻይና ገበያ በማቅረብ ካኩዚ ቀዳሚውን ስፍራ ይዟል። ነገር ግን የኬንያው ምርቱ ብቻ ነው ወደ ቻይና የሚላከው። ሪቻርድ ዋፉላ ሰንራይፕ የተባለውና ወደ ቻይና አቮካዶ የሚልከው ሌላው ኩባንያ ስራ አስኪያጅ ናቸው። አቮካዶ በቻይና ባህላዊ ምግብ ዝግጅት ውስጥ በጣም ታዋቂ ነገር ባይሆንም አሁን ግን ተወዳጅነትን እያገኘ መጥቷል ባይ ናቸው።
አቮካዶ በቻይና ታዋቂ የሆነ ነው። ከሌሎች አገሮችም በማስገባት ላይ ናቸው። የህዝቡን ብዛት በምንመለከትበት ጊዜ ከፍተኛ ፍላጎት ይኖራል ብለን እንጠብቃለን።
በናይሮቢ የሚገኘው የቻይና ኤምባሲ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ኬንያ ትኩስ አቮካዶ መላክ ብትጀምርም ከምትልከው የበለጠ ከቻይና ብዙ ሸቀጥ አስገባለች። ኬንያዊው የኢኮኖሚ ባለሙያ አሊ ካንሳቹ እንደሚሉት የንግድ አለመመጣጠኑ በአገሪው በአጠቃላይ የሚታይ ችግር ነው።
በቻይናና በአፍሪካ አህጉር መካከል ለረጅም ጊዜ የቆየ ትልቅ የንግድ አለመመጣጠን አለ። ይህም ትልቅ የቅራኔ ምንጭ ሆኖ ቆይቷል።
የቻይናና አፍሪካ ንግድ ባለፈው ዓመት ከፍተኛ ደረጃ ላይ ደርሷል። በቻይና መንግስት መገናኛ ብዙሃን ዘገባ መሰረት ባለፈው ዓመት ቻይና ወደ አፍሪካ 148 ቢሊዮን ዶላር የሚገመት ምርት ስትልክ ከአፍሪካ ደግሞ 106 ቢሊዮን ዶላር ምርት አስገብታለች። የቻይናው ፕሬዝዳንት ሺ ጂንፒንግ ከአፍሪካ የሚገባውን ምርት በሚቀጥሉት 3 ዓመታት ወደ 300 ቢሊዮን ዶላር ለማሳደግ ቃል ገብተዋል። አሊ ካንሳቹ እንደሚሉት አፍሪካ በብዛት ጥሬ ዕቃ ስትልክ፣ ቻይና ግን ሁሉንም አይነት ያለቀለት ምርት ነው ወደ አፍሪካ የምትልከው።
አህጉሩ በግብርና ዘርፍ ከፍተኛ የማምረት አቅም አለው። ቻይና ደግሞ የምግብ እጥረት አለባት። ይህ ትልቅ ጥሩ አጋጣሚ ነው። ይህ የአቮካዶ ታሪክ የትልቁና ዋናው ታሪክ መጀመሪያ ይመስለኛል። የቻይናን የምግብ እጥረት ለማሟላት በሚደረገው ጥረት ትልቅ የውጭ ገበያ እድል ይታየኛል።
ኬንያ ሁሉንም አቮካዶዋን በአንድ ቅርጫት ውስጥ አልጨመረችም። ወደ ተቀረው ዓለም ገበያውን ለማስፋት ከማሌዥያም ጋር ንግግር ላይ ነች።
ጋቢና ቤ እዚህ ላይ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። በነገው ምሽት እንገናኝ። ደህና እደሩ።